የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። የማይነጣጠሉ ይመስላሉ ጊዜና ትውስታ፣ አንዱ በሌላው ውስጥ የሚገለጥ ወይም የሚሰራም ይመስላል። ዛሬ ላይ የሚሆነው ለነገ ነው። ታዲያ ባለንበት እንግዳ ነገሮች የበዙ በሚመስሉበት እንግዳ ጊዜ ውስጥ ስለ ጊዜ ስለ ራሱ የምናስብበትን ወይም የጊዜን ፍጥነት ከሆነውም በላይ በእኛ ላይ የሚፈጥረውን ስሜት የሚወስነው ይመስላል። ከሚደምሩት ዓመታት በላይ የዕድሜያችንን ግስጋሴ ምናልባትም የመኖራችንን ትርጓሜና ዋጋም ሊጨምር ይችላል። በምሽቱ የመጽሔት ማስታወሻ መልከት የምናደርገው የሐሳብ ፈለግ በወቅታዊ ርዕሰ ጉዳዮች ላይ ያተኮረው የሶስትዮሽ እይታ ደግሞ የምሽቱ አብይ ቅንብር ነው።
የተቀመጡት ቅድመ ሁኔታዎች፣ ትግራይ ውስጥ በጉልበት የተያዘ መሬት አለ፣ ወራሪ ኃይል አለ፣ ያ ወራሪ ኃይል ወደ ቦታው ይመለስ ነው እያልን ያለን። አሁን ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው? በምን ሂሳብ ነው ሊፈታ የማይችለው?
አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይም ደግሞ የጎሳ አካባቢ ካሉት ከሌሎቹ የተለየ የፖለቲካ ፕሪቪሌጅ፣ የህግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው። ያን ደግሞ በጉልበት ለመያዝ ሲሞክር ነው። ቲፒኤልኤፍ ለ27 ዓመት ያደርገው ያንን ነው።
አላማው በጣም የታወቀ ነው። ኤርትራ ቀዝቃዛ አይነት ጦርነት ወይ ደግሞ ኖወር ኖቲስ የሚሉት አይነት ሆኖ ኢኮኖሚዋ እንዲቆረቁዝ ማድረግ፣ መጨረሻ ላይ ደግሞ ኦፍኮርስ በአሜሪካ ተጠቅመው ኤርትራ እንደ ፓራ ስቴት አይዞሌት አድርገው እና መጨረሻ ላይ ኤርትራ ተዳክማ እንድትንኮታኮት እንድትወድቅ የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህርን እንዲይዙና ያኔ ታላቋ ትግራይ ለማወጅ የተዘጋጀ ነገር ነው። ዲስ ኢዝ ፓርት ኦፍ ዳት ኦቨርኦል ግራንዲዮስ የሆነ ስትራቴጂ።
በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮች ብሎም ለግጭቱ ዘላቂ እልባትና የሰላም ዕድል እንዲሁም አብሮ የመኖር ዕጣን አስመልክቶ ሦስቱን ወገኖች የወከሉ ተሳታፊዎች ያደረጉትና በትላንትናው ምሽት የተጀመረ ጠበቅ ያለ ክርክር ነው። የሰማችኋቸውም እንደ ቅደም ተከተላቸው የክርክሩ ተሳታፊዎች አቶ ዮሐንስ አብርሃ፣ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የአገሮች የኢኮኖሚ ንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ ከዋሽንግተን ዲሲ፣ እንዲሁም በዩናይት ስቴትስ ለረዥም ዓመታት በዩኒቨርሲቲ መምህርነት ያገለግሉት ትውልደ ኤርትራዊው ዶክተር በርሄ ሀብተ ጊዮርጊስ ከአትላንታ ናቸው። ዛሬም አብረውን ያምሻሉ። አሁን የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ ለምሽቱ የክረምቱን ወራትና ሰሞኑን በዓለም መድረክ የብዙዎችን ትኩረት ስቦ የሰነበተውን አባይን ያጣመረ የአባይን ጉዳይ ያጣመረ ግጥም እንዲሁም አንድ እንግዳ አባይ የአባይ መነሻ መሆኗ ስለገለጿት ትንሽ ምንጭ የሚተርቅ ቅንብር ይዞ ብቅ ይላል። በቀደሙት ፕሮግራሞቻችን የመጀመሪያ ክፍላቸውን አሰምተን በወቅታዊ ፕሮግራሞች መደራረብ ሳቢያ ለማሳደር የተገደድናቸው ቅንብሮችም ዛሬ ጊዜያችን እንደፈቀደ ይስተናገዳሉ። እሁድ ሐምሌ 4 2013 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምን ሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ፣ እንዳትሄዱ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ይታየ ነኝ። ኢትዮጵያ ውስጥ እስከ ትናንት ቅዳሜ የኮቪድ-19 ክትባት የተከተቡ ሰዎች ቁጥር 2,058,122 መድረሱን ከጤና ሚኒስቴር የፌስቡክ ገጽ ያገኘነው መረጃ ይጠቁማል። ትናንት 5,410 ናሙናዎች ተመርምረው 113ቱ ላይ ኮሮና ቫይረስ ሲገኝ የአንድ ሰው ሕይወት በኮቪድ ሳቢያ እንዳለፈም መረጃው ያሳያል። እስከ ትናንት በኮቪድ-19 ሳቢያ ሕይወታቸው ማለፉ የተረጋገጠው ሰዎች ቁጥር 4,343 መሆኑንም ነው የጤና ሚኒስቴር ዕለታዊ መረጃ የሚጠቁመው። ይበዚህ እንዳለ የዓለም የጤና ድርጅትና የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ማላዊን ከፍተኛ የኮቪድ-19 ወረርሽኝ አደጋ ላይ የምትገኝ ሲሉ ፈርጀዋታል። ሰዎች ወደዚያች የደቡባዊ አፍሪካ ሀገር እንዳይጓዙም አስጠንቅቀዋል። ባለፈው ግንቦት ወር የኮሮና ቫይረስ መዛመቱ መጠን 2% እንደነበረ ያመለከተው ዘገባው በአሁን ወቅት ሀገሪቱን በጠመዳት 3ኛ ዙር የወረርሽኝ ማዕበል የስርጭቱ መጠን 22% መድረሱን ነው የገለጸው። ሰዎች የግድ ወደ ማላዊ መጓዝ ካለባቸው ሙሉ በሙሉ ከተከተቡ በኋላ መሆን እንደሚገባው አሳስቦ ክትባቱን ወስደውም ቢሆን በአሁን ወቅት በሀገሪቱ እየተዛመቱ ባሉት የቫይረሱ አዲስ ዝርያዎች የተነሳ ሊጋለጡ እንደሚችሉ ሳያስጠነቅቁ አላለፉም። ከዓለም ዙሪያ በተጠናቀሩ ሌሎች የኮቪድ ዜናዎች ሚያንማር ውስጥ የቫይረሱ ስርጭት እየተባባሰ መሄዱና ከባድ የኦክስጅን እጥረት መከሰቱ ተገልጿል። አውስትራሊያ ውስጥ ደግሞ በዚህ የአውሮፓ 2021 የመጀመሪያ የሆኑት የ90 ዓመት አረጋዊት በኮቪድ-19 ምክንያት ሕይወታቸው ማለፉ ተገልጿል። በሌላ ዜና ቤልጅየም ውስጥ አንዲት የ90 ዓመት አረጋዊት ባልተለመደ ሁኔታ አልፋና ቤታ በሚባሉት ሁለት የኮሮና ቫይረስ ዝርያዎች ተይዘው ሕይወታቸው ማለፉን ተመራማሪዎች ገልጸዋል። የሄይቲ ፕሬዝዳንት ጆቪኔል ሞይዝን በጥይት የገደሏቸው ህልሙን ራዩንና ርዮታ ዓለሙን ሊገሉ የተነሱ ነፍሰ ገዳዮች ናቸው ሲሉ የሟቹ ፕሬዝዳንት ባለቤት ተናገሩ። በጥቃቱ ቆስለው ዩናይትድ ስቴትስ ፍሎሪዳ ማያሚ ከተማ በሚገኝ ሆስፒታል እየታከሙ ያሉት ማርቲኒ ሞይዝ ይህን ያሉት በትዊተር ገጻቸው ባወጡት መግለጫ ነው። የሄይቲ ፖሊስ 17 የግድያውን ተጠርጣሪዎች ይዘናል ብሏል። የሚጠረጠሩት 28 ሲሆኑ የተቀሩትን እያደነን ነው ሲሉም አስታውቀዋል። የታሰሩት ሁለቱ ትውልደ ሄይቲ አሜሪካውያን 15ቱ ደግሞ ኮሎምቢያውያን መሆናቸውን ነው ፖሊስ የገለጸው። አዳዲስ የኮሮና ቫይረስ ዝርያዎች በመነሳታቸውና ክትባቱም በበቂ ደረጃ ለታዳጊ ሀገሮች ባለመዳረሱ የዓለም ኢኮኖሚ ማንሰራራት ሁናቴ አደጋ ተደቅኖበታል ሲሉ የ20ዎቹ ባለግዙፍ ኢኮኖሚ ሀገሮች የገንዘብ ሚኒስትሮች አስጠንቅቀዋል። ጣሊያኗ ቬኒስ ከተማ ላይ የተሰበሰቡት የቡድን 20 ሚኒስትሮች የኮቪድ-19 ዓለም አቀፍ ወረርሽኝ ከተቀሰቀሰ ወዲህ በአካል ሲሰባሰቡ የመጀመሪያ ጊዜያቸው ነው። በመጨረሻም አዳዲስ የሚያስፈነጥዙ እርምጃዎችን መሞከር በመድፈር የሚታወቁት እንግሊዛዊው ባለብዙ ቢሊዮን ከበርቴ ሪቻርድ ብራንሰን በራሳቸው መንኮራኩር ሆነው ወደ ጠፈር መጠቁ። በዛሬው የጠፈር ጉዟቸው የ71 ዓመቱ ብራንሰን ሌላውን ባለቢሊዮን ከበርቴ ተፎካካሪያቸውን ጄፍ ቤዞስን ቀድመዋቸዋል። ቤዞስ ከ9 ቀናት በኋላ ሊመጥቁ እቅድ ይዘዋል። የዛሬው አጭር የጠፈር ደርሶ መልስ ጉዞ ዓላማው ቨርጂን ጋላክቲክ ኩባንያ በሚቀጥለው ዓመት በክፍያ ጎብኚዎችን ለጠፈር ሽርሽር ለመውሰድ ያዘጋጀው እቅድ ላይ አመኔታ ለማሳደር መሆኑ ተጠቁሟል። ጠፈር ሽርሽሩን ለማድረግ እስካሁን ከ600 በላይ ተጓዦች መመዝገባቸው ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ሐምሌ 4 2013 ዓ.ም ምረት የራዲዮ መስጌት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያችሁ አመሻለሁ። ትዝታ በላቸው እረፍት ላይ ናት። ከእረፍት መልስ በሚቀጥለው ፕሮግራም ታገኙታላችሁ። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።
ስልክ ያዘ ህመሙ የልብ የማጣት ቆፈንብርት አካሉን ያገኘው ቀጩ ከጥንቱ ስር ደርሶ የሰነጠቀው ከቶ ጨንቻይ ቆመ ሲተውት አልብሰው ያድሱት መልሰው በስተቀር ዳግመኛ ካልሰሩት አስሰው። እመጣለሁ እንዳልክ ይመጣላለሁ እድሜ ለጊዜ ግብራስ ልቼ ዘመኔ ሸኝቼ እመጣለሁ ብሏል ይመጣላለሁ ካረፍኩበት ወካ ከጎጆ ቤታቸው ወፎቹ ተጫጭተው ተጋብተው ሲወልዱ ሲከብዱ እያየው እመጣለሁ ብሏል ይመጣላለሁ መልእክት እስኪደርሰኝ የሚል ቀርቻለሁ።
ምትንነታቸውን ሐሳብን ዛሬ መንታ ግጥሞች የምረጥንላችሁ ገጣሚ ገለት ወንድሙ ከውሽንፍር ኋላ በሚርስ በ2005 ዓመተ ምህረት ካሳተመችው ግጥም መድብል ባገኘናቸውና በገዛ አንደበቷም ባነበበችልን የሳምንቱ ምርጦች ባደረግናቸው ስርከ ያዘ ህመሙና እንደ ቃል ፍትሰኙ ሁለት ግጥሞቿ ዝግጅታችን ጀምረናል። ገነትን ለግሩም ግጥሞቿ አመሰግናለሁ። በትከታዩ አስልት ደግሞ ወደ ቀዳሚው ክብር እንሻገር። አድማጮች በመግቢያ ወደ አስተዋወቅኩት የምሽቱ አብይ ቅንብር ከማምራታችን አስቀድሞ ትላንት ከስርጭታችን በኋላ ወደ ደረሰን የስድስተኛው ብሔራዊ ምርጫ ውጤት ይፋ ወደ ተደረገበት መድረክ የሚወስድን ዘገባ እንከታተል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ሐምሌ 3 2013 ዓ.ም ተመረጠ ምሽት ላይ ይፋ ባደረገው ውጤት መሰረት ድምጽ ከተሰጠባቸው የተወካዮች ምክር ቤቱ 436 መቀመጫዎች ገዢው ብልጽግና ፓርቲ 410ን አሸንፏል። በዚህም ብልጽግና ፓርቲ አዲስ መንግስት በመመስረት ኢትዮጵያን ለቀጣዮቹ 5 ዓመታት ለማስተዳደር የሚያስችለውን አብላጫ መቀመጫ አግኝቷል። ብልጽግና ፓርቲ ያገኘው 410 መቀመጫ ከአጠቃላይው ምክር ቤቱ 547 መቀመጫዎች 2/3 በላይ መሆኑ ነው። ተቃዋሚ ፓርቲዎች 13 መቀመጫዎችን ማሸነፋቸው የተገለጸ ሲሆን በሶስት የምርጫ ክልሎች ድጋሚ ቆጠራ እንደሚካሄድም ተነግሯል። ኬኔዲ አባተ ተከታትሎታል።
ኢትዮጵያ የተለያዩ አካባቢዎች በነበሩ የጸጥታ ችግሮች የትግራይ ክልል ጦርነትና መዘዞቹ ከህዳሴ ግድብ ጋር በተያያዙ የውጭ ተግዳሮቶች በኮቪድ-19 ወረርሽኝና በሌሎችም በርካታ ፈተናዎችና ውጣውረዶች ታጅቦ ከታቀደለት ጊዜ ዘግይቶ የተካሄደው ስድስተኛው አጠቃላይ ምርጫ የሀገሪቱን ቀጣይ ህጋዊ ገዢ በማሳወቅ ወደ መጠናቀቁ ያመራ ነው። ሰኔ 14 2013 ዓ.ም ምርጫው በአብዛኛው የሀገሪቱ ክፍሎች በሚገኙ የምርጫ ክልሎች የተካሄደ ሲሆን ቦርዱ ሐምሌ 3 ይፋ ባደረገው ውጤት መሰረት ከ436 የተወካዮች ምክር ቤት መቀመጫዎች 410ን ያሸነፈው ገዢው የብልጽግና ፓርቲ አዲስ መንግስት በመመስረት ኢትዮጵያን ለቀጣዮቹ 5 ዓመታት ለመምራት የሚያስችለውን አብላጫውን መቀመጫ አግኝቷል። ፕሬዝዳንት ሳህለ ወርቅ ዘውዴ የፖለቲካ ፓርቲ ተወካዮች፣ የሲቪል ማህበራት ተወካዮች፣ ዲፕሎማቶችና ሌሎችም ተጋባዥ እንግዶች በተገኙበት ውጤቱን በንባብ ያቀረቡት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለ በየክልሎቹ ለተወካዮች ምክር ቤት ድምጽ ከተሰጠባቸው የምርጫ ክልሎች የፖለቲካ ፓርቲዎች ያሸነፉትን የመቀመጫ ብዛት በዝርዝር ገልጸዋል።
ለተወካዮች ምክር ቤት አንደኛ አዲስ አበባ ሰኔ 14 ቀን ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት 23 ለተወካዮች ምክር ቤት መቀመጫ ያገኙ ፓርቲዎችና መቀመጫ ቁጥር ብልጽግና ፓርቲ 22 የግልጩ 1 አፋር ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት 6 ለተወካዮች ምክር ቤት መቀመጫ ያገኙ ፓርቲዎችና መቀመጫ ቁጥር ብልጽግና ፓርቲ 6 አማራ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት 125 ለተወካዮች ምክር ቤት መቀመጫ ያገኙ ፓርቲዎችና መቀመጫ ቁጥር ብልጽግና ፓርቲ 114 አብን 5 በንሻንጉል ምርጫ የተከናወነበት ክልል ብዛት 3 ብልጽግና ያገኘው 3 ነው። ድሬዳዋ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት 2 ነው። ብልጽግና ፓርቲ የተወካዮች ምክር ቤት መቀመጫ ያገኘው 1 ነው። ጋምቤላ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል ብዛት 3 ነው። ብልጽግና ያገኘው እነዚሁን 3 ነው። ኦሮሚያ ምርጫ የተከናወነበት የተወካዮች ምክር ቤት ምርጫ ክልል 170 ነው። ብልጽግና ፓርቲ 167ቱን የግል እጩዎች 3ቱን አግኝተዋል። ሲዳማ 19 የክልሉ ያለው የተወካዮች ምክር ቤት መቀመጫ ብዛት ነው። 19ቱንም ብልጽግና አግኝተዋል። ደቡብ ብሔር ብሔረሰብ ህዝብ ምርጫ የተከናወነበት 85 ሲሆን ብልጽግና 75ቱን፣ ኢዜማ 4ቱን፣ ገዲዮ ህዝብ ዴሞክራሲ ድርጅት 2ቱን ወስደዋል።
ብልጽግና ፓርቲ ምርጫው በተካሄደባቸው 436 የምርጫ ክልሎች ያገኘው 410 መቀመጫ ከአጠቃላዩ የምክር ቤቱ 547 መቀመጫ ከ2/3 በላይ ነው። ዛሬ ይፋ ከተደረገው የህዝብ ተወካዮች ምክር ቤት ውጤት ተቃዋሚ ፓርቲዎች ያሸነፉት በድምሩ 13 መቀመጫዎችን ብቻ ሲሆን እነዚህም በአዲስ አበባ የግል እጩ 1፣ በአማራ ክልል አብን 3፣ በኦሮሚያ ክልል የግል እጩዎች 3፣ በደቡብ ክልል ኢዜማ 4፣ አራት እንዲሁም በዚሁ በደቡብ ክልል የጌዴኦ ህዝቦች ዴሞክራሲያዊ ድርጅት ሁለት ያሸነፉባቸው ናቸው። ከ436ቱ በሶስት የምርጫ ክልሎች ድጋሚ ቆጠራ ይካሄዳል ተብሏል። ለክልል ምክር ቤቶችም ብልጽግና ፓርቲ ከጥቂቶቹ በስተቀር አብዛኛውን መቀመጫ ማሸነፉን ቦርዱ አስታውቋል። በተለያዩ ክልሎች በሚገኙ 10 የምርጫ ክልሎች በድጋሚ ምርጫው እንዲካሄድ የወሰነው ቦርዱ በሌሎች 10 የምርጫ ክልሎች ደግሞ ድጋሚ ቆጠራ እንዲካሄድ መወሰኑንም ይፋ አድርጓል። ውጤቱ ይፋ ከሆነ በኋላ የምርጫ ቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ባደረጉት ንግግር ቦርዱ በምርጫው ሂደት ከመንግስት የሚደርሱበትን ጫናዎች ጨምሮ በርካታ ፈተናዎችን በመጋፈጥ ስራውን በገለልተኝነት ማካሄዱን ገልጸዋል።
በዚህ ሂደት ውስጥ ብዙ ነገር አይተናል፣ ብዙ ተምረናል፣ ብዙ ተቸግረናል። ከዛም በኋላ ይሄ ተቋም ዛሬ የደረሰበት የገለልተኝነት ሁኔታ ላይ እንዲደርስ ሆኗል። አንዳንድ ምሳሌዎች፣ አንዳንድ ያጋጠምን ነገሮች በዚህ አጋጣሚ ለመናገር እወዳለሁ። ከውጭ ስታዩ የኢትዮጵያ ፌዴራላዊ መንግስት ወጥቶ ምርጫ ቦርድ ላይ ክፉ ነገር አይናገሩም። ብዙ ጊዜ ግን ቅር አሰኝተናቸዋል። ቅር ለማሰኘት ብለን አይደለም፣ ስራችንን ስንሰራ ፖለቲከኞች የማይወዱት መንግስት የማይወደው ነገር መስራት ግዳችን ስለሆነ ነው። በዛ ውስጥ በደስታና ጥሩ ጎሽ በመባል ስሜት የምናልፈው ነገር አይደለም። በጣም አስቸጋሪ ነው። ከማንም ጋር መጣላት ደስ አይልም።
ቦርዱ ተአማኒ ምርጫ ማድረጉንም ወይዘሪት ብርቱካን በልበ ሙሉነት ገልጸዋል።
ስራ ስንጀምር የነገርኳቸው ጓደኞቼ ፓርቲዎች አያመስግኑንም፣ እንድታውቁት ምንም ብናረግ ልክ ናችሁ አይሉንም፣ አሜሪካን እንዳትጠብቁ፣ በቃ እኛውም እንደኛው ነው ያለ ነው ብለን የጀመርነው። ግን በሂደታችን በሙሉ የምንችለውን ሁሉ ማድረግ ያለብንን ሁሉ አድርገናል እና እኔ ማመን አልቻልኩኝም። የፖለቲካ ፓርቲዎች ቦርዱማ ገለልተኛ ነው እሱማ ተአማኒ ነው ሲሉ መስማት ምርጫውን ተአማኒነት አብረን መሰከር ነው የምልበት ሌላው ነገር ይሄ ነው ማለት። ሌላው የታማኝነትን ደረጃ የምንለካው እኔ እውነቴን ነው የምላችሁ የምርጫው ላይ ወጥተን አዲስ አበባ ላይ ያንን ሁላ መስመር ያንን ሁላ ሰልፍ ስናይ ከምችለው በላይ ሆነብኝ። ሌላው ሰላማዊነቱ ነው። ስለዚህ ዛሬ እኔ ቦርዳችንን ወክዬ እዚህ ደርሰናል፣ ተአማኒ የሆነ ምርጫ ለሀገራችን ዜጎች ሰጥተናል እላለሁ።
የመንግስት ሚዲያዎች በአብዛኛው የገዢውን ፓርቲ ሐሳቦች ብቻ ማስተናገዳቸው የምርጫውን ፍትሃዊነት እንዳጎደለም የገለጹት ወይዘሪት ብርቱካን በቀጣይነት ችግሩን ለመቅረፍ ቦርዱ ኃላፊነቱን በላቀ መልኩ እንደሚወጣም ነው የተናገሩት። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ በበኩላቸው ቦርዱ የሀገሪቱን ፈታኝ ሁኔታዎች በመቋቋም ምርጫውን ማድረጉን ገልጸው ለዚህም የቦርዱን ሰብሳቢ ጨምሮ ሁሉንም ሰራተኞች አመስግነዋል። ለአሸናፊው ፓርቲ የደስታ መልእክት ያስተላለፉት ፕሬዝዳንቷ ተሸናፊዎችም ቅሬታ ካላቸው በህጋዊ መንገድ ብቻ እንዲያቀርቡ ጠይቀዋል።
በዚህ ሀገር ምርጫ ለማካሄድ መቻሉ ብቻውን በራሱ ድል ነው ብዬ እቆጥረዋለሁ። አሸናፊነታችሁ ለተረጋገጠው ተወዳዳሪዎች በሙሉ እንኳን ደስ አላችሁ ለማለት እወዳለሁ። በሂደቱ እምነታችሁን ጥላችሁ ለተሳተፋችሁ ተወዳዳሪዎች ዛሬ ባይሳካም ነገ ላቀናለና ይህ የመጨረሻ አለመሆኑን ከግንዛቤ ትወስዱ ዘንድ እንዲሁም ማንኛውም አቤቱታዎች ህጋዊ መንገዱን እንዲከተሉ ታደርጉ ዘንድ አደራ ለማለት እፈልጋለሁ።
ከምርጫው ራሳቸውን ያገለሉ ፓርቲዎች ጉዳይ እንዲፈታ የሚደረገው ጥረት እንዲቀጥል ጥሪ ያቀረቡት ፕሬዝደንት ሳህለወርቅ በምርጫው ኢትዮጵያ ማሸነፏን አንስተዋል።
አገሬን ወደ ተሻለ ደረጃ ያደርስልኛል በሚል ጽኑ እምነት በስነ ስርዓት ድምፅ ለሰጠው ትልቁ ህዝባችን አክብሮቴን በማስቀደም ከልብ ላመሰግነው እወዳለሁ። በልዩ ልዩ ምክንያቶች በምርጫው ያልተካፈሉ ሰላማዊ ወገኖቻችን ራሳቸውን ያገለሉ ቢሆንም ምክንያቶቹ እንዲወገዱ ጥረቱ እንዲቀጥል አደራ ለማለት እፈልጋለሁ። በማንኛውም የምርጫ ሂደት ዋናው አሸናፊ ሆኖ መውጣት ያለበት አገር እንደመሆኑ መጠን በዚህ ምርጫ አማካኝነት ኢትዮጵያችን አሸናፊ ሆና በመውጣቷ ሁላችንንም እንኳን ደስ አለን ለማለት እፈልጋለሁ።
ኢትዮጵያ ከውጭም ከውስጥም የተደቀኑባት በርካታ ፈተናዎች መኖራቸውን በማብራራት ከዚህ በኋላ የፖለቲካ ፓርቲዎችን ጨምሮ ሁሉም አካላት ኢትዮጵያ ካለችበት ፈተና እንድትወጣ ማድረግ ቀዳሚ ተግባራቸው ሊሆን እንደሚገባም ፕሬዝደንቱ አሳስበዋል። ለቦርዱ የተለያዩ ድጋፎችን ካደረጉ አካላት መካከል አንዱ የሆነውን የተባበሩት መንግስታት በመወከል በውጤት ማሳወቂያ ዝግጅቱ ላይ ንግግር ያደረጉት በኢትዮጵያ የድርጅቱ ሬዚደንት አስተባባሪ ተወካይ ሞሪና ቺንግ ተመድ የምርጫው ሂደት ሙሉ በሙሉ እስኪጠናቀቅ ለቦርዱ ድጋፉን እንደሚቀጥል ገልጸዋል።
While the mandate of the UN in Ethiopia is to provide electoral assistance rather than the assessment or on the electoral process itself.
በኢትዮጵያ የተመድ ኃላፊነት የምርጫውን ሂደት መከታተል ሳይሆን መደገፍ ሲሆን የሰኔ ወር የምርጫው ሂደት ቢጠናቀቅም በቀጣይም የሚካሄድ ምርጫ በመኖሩ አጠቃላይ ሂደቱ አላለቀም። ስድስተኛው አጠቃላይ ምርጫ በስኬት እንዲጠናቀቅ የተባበሩት መንግስታት ምርጫ ቦርድን መደገፉን ይቀጥላል። ተመድ ካለፉት ልምዶች በመነሳት ኢትዮጵያ ሰላማዊ ሁሉን አካታችና ዲሞክራሲያዊ ሀገር ለመሆን የምታደርገውን ጉዞ መደገፉንም ይቀጥላል።
ጀርመንም ለቦርዱ ድጋፍ ካደረጉ አካላት አንዷ ስትሆን በኢትዮጵያ የሀገሪቱ አምባሳደር ስቴፋን አውር ባደረጉት ንግግር በአመራራቸው ለምርጫው ሂደት የማዕዘን ድንጋይ ኑረዋል ያሏቸውን የምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳን አመስግነዋል። ቦርዱ ምርጫውን ግልጽና ፍትሃዊ ለማድረግ ከሁሉም ባለድርሻ አካላት ጋር ተደጋጋሚ ውይይቶችን ከማድረግ ጀምሮ አጠቃላይ ያደረጋቸውን ጥረቶችም ያደነቁት አምባሳደሩ በቀጣይነት በትግራይ ክልልም ምርጫ ማድረግ እንደሚቻል ያላቸውን ተስፋ ገልጸው ለዚህም የክልሉ ሰላም እንዲረጋገጥ ችግሮች በፖለቲካዊ ሂደት መፈታት እንዳለባቸው አንስተዋል።
I would like to express our hope that at one point in time elections would be also possible in Tigray.
የሆነ ጊዜ ላይ በትግራይ ክልልም ምርጫ ማድረግ እንደሚቻል ያለን ተስፋ ለመግለጽ ወዳለሁ። ለዚህ ደግሞ ቅድመ ሁኔታው በክልሉ ሰላም መስፈኑ ነው። ይህም ሊሆን የሚችለው በነይታ በፖለቲካው መፍትሄ ነው። ለግጭቱ ወታደራዊ አማራጭ መፍትሄ አይሆንም። በመንግስት ታወጀውን የሰብአዊነት ተኩስ አቁም በአድናቆት የምንስደውም በዚህ አውድ ነው። በግጭቱ የተሳተፉ ሁሉም አካላት የተኩስ አቁሙን እንዲተገብሩ እንጠይቃለን። አሁን ላይ ክልሉ ከፍተኛ የሆነ የሰብአዊ ቀውስ አለበት። ሁላችንም የሰዎችን ህይወት ለመጠበቅ መስራት አለብን። ይህንን ለማድረግ ሁሉም በግጭቱ ተሳትፎ አካላት ወደ ትግራይና እዛው በክልሉ ውስጥም ያልተገደበ ሰብአዊ ተደራሽነት እንዲኖር የተቻለውን ሁሉ ማድረግ አለባቸው።
የእጩዎች ምዝገባ ሂደትና ቴክኒካዊ ችግሮችን ጨምሮ ከምርጫ ማስፈጸም ጋር በተያያዘ የተስተዋሉ ተግዳሮቶች ሊታረሙ እንደሚገባም ተናግረዋል። በቀጣይነት ሁሉን አቀፍ ብሔራዊ ውይይት መካሄድ እንዳለበትም የገለጹት አምባሳደሩ ለዚህም ጀርመን ድጋፍ እንደምታደርግ ነው የተናገሩት። ከተለያዩ የፖለቲካ ፓርቲዎችና በግል ከተወዳደሩ እጩዎች መካከል በቦርዱ ተጋብዘው ንግግር ያደረጉ አምስት እጩዎች የዘንድሮ ምርጫ ካለፉት ምርጫዎች ጋር ሲነጻጸር በብዙ ዘኛዎች ስኬታማ ሊባል የሚችል መሆኑን መስክረዋል። ፓርቲያቸው ብልጽግና ምርጫውን ማሸነፉን ተከትሎ ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጾቻቸው ባስተላለፉት መልእክት ምርጫውን በታሪካችን ለመጀመሪያ ጊዜ ከተጽዕኖዎች በተላቀቀ የምርጫ ቦርድ ዳኝነት እየተደረገ ብለውታል። ፓርቲያቸው መመረጡ እንዳስደሰታቸውም የገለጹት ጠቅላይ ሚኒስትሩ ውጤቱም ከአሸናፊነት ይልቅ ኃላፊነት፣ ከድል አድራጊነት ይልቅ ታላቅ የሆነ ሀገራዊ አደራ እንዲያድርብን አድርጎናል ብለዋል። በተደራራቢ ቀውሶች ውስጥ ከሚገኘው ከትግራይ ክልል ውጭ ሰኔ 14 ምርጫው ባልተካሄደባቸው እንዲሁም ድጋሚ ምርጫ በሚካሄድባቸው የምርጫ ክልሎች ምርጫው ጳጉሜ 1 2013 ዓ.ም ምረት ሊካሄድ በቦርዱ ቀን ተቆርጦለታል። ይሁን እንጂ ዛሬ ይፋ የተደረገው ውጤት የመጨረሻው ሆኖ የሚጸና ከሆነ የጳጉሜው ምርጫ ቀሪ የፌደራልና የክልል ምክር ቤቶችን የህዝብ ተወካዮች ከመምረጥ ባለፈ በመንግስት ምስረታው ላይ የሚኖረው ተጽዕኖ ይህ ግባ የሚባል አይደለም። በመሆኑም በህዝባዊ አመጽና ተቃውሞ በ2010 ዓመተ ምህረት አጋማሽ የመጣውን ለውጥ ተከትሎ ኢህአዴግን በማፍረስ ህዳር 2012 የተመሰረተውና ሀገሪቱን በመምራት ላይ የሚገኘው ብልጽግና ፓርቲ መሪነቱን ለቀጣዮቹ 5 አመታት የሚያስቀጥልበትን ህጋዊ ኃላፊነት ለመረከብ ሐምሌ 3 ይፋ የተደረገው ውጤት በቂው ነው። ሆኖም ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር የገቡት ቃል ተግባራዊ ከሆነ በኢትዮጵያ ምርጫ መካሄድ ከጀመረበት ጊዜ ጀምሮ እስካሁን ብዙም ባልተለመደ መልኩ በዘንድሮ ምርጫ የተሸነፉ የፖለቲካ ፓርቲዎችም በየደረጃው በሚገኙ የመንግስት ያስፈጻሚነት ስፍራዎች ላይ ቦታ እንደሚኖራቸው ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመሰግናለሁ። አድማጮች አሁን ሰጥ አገባ የትግራዩ ቀውስ ፈተናዎች የመፍትሄ አማራጮች ሰላምና ቀጣዩ መንገድ በሳምንቱ አጋማሽ ለቅምሻ ያህል አስተዋውቀን በትላንትናው ምሽት የመጀመሪያውን ሰፋ ያለ ክርክራቸውን ነበር ያሰማናችሁ። በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ ርዕሰ ጉዳዮች ጨምሮ ለግጭቱ ዘላቂ እልባትና የሰላም ዕድል እንዲሁም አብሮ የመኖር ዕጣን አስመልክቶ በሶስት ወገን የተካሄደ ክርክር ነው። በግጭቱ ውስጥ ባሉ ሶስቱ ወገኖች በየፊናቸው የሚነሱ ጭብጦችንም በየተራ ይፈትሻል። ክርክሩ ተሳታፊዎች አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ ንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ የምጣኔ ሀብት ባለሙያ ከዋሽንግተን ዲሲ፣ እንዲሁም በዩናይት ስቴትስ ለረዥም ዓመታት በዩኒቨርሲቲ መምህርነት ያገለገሉት ትውልድ ኤርትራዊው ዶክተር በርሄ ሀብተ ጊዮርጊስ ከአትላንታ ናቸው። ለምሽቱም በያዝነው ቀጠሮ መሰረት ለተከታይ ክርክራቸው ተመልሰዋል። ትላንትናው ምሽት ባነሳ ነው እና ብንጠልጠል ባሳደር ነው ጥያቄ ነው የምንጀምረው። አቶ ዮሐንስ ወደ እርሶ ልመለስ ነው። ግራና ቀኝ የተሰጡትን ሀሳቦችም ተከታትለዋል። ቀደም ብሎ ዶክተር ዮናስ ወደ ትግራይ ልሂቃን መመለስ አለበት የሚል መከራከሪያ ነው ያቀረቡት። በአንጻሩ ደግሞ በቅርቡ በህወሓት በኩል የወጣውን 7 ነጥቦች የያዘ ቅድመ ሁኔታ ጨምሮ ወራሪ ያሏቸውን የአማራና የኤርትራ ኃይሎች ወደ ቅድመ ጦርነቱ ቦታ ይመለሱ በዝርዝር የተቀመጡ ጥያቄዎች ዶክተር ዮናስ የጦርነት እንጂ የሰላም መደራደሪያ አይደሉም ነው ያሏቸው። ቀደም ብለው እንደተከታተሉት ያለው ሁኔታ ወዴት ሊያመራ ይችላል? የሚቀጥለው እጣ በተለይ አጽንኦት ሰጥታችሁ እንድትነጋገሩ በፈለግኩ የህዝብን ፍላጎት ባማከለ ሁኔታ ምንድን ነው ቀጣዩ? ከዚህ አሁን ካለው ሁኔታስ ማ ምን ያተርፋል? አሁን ባለው ሁኔታ በመቀጠሉ
በጣም አመሰግናለሁ። መጀመሪያ የተወሰኑ ነገሮችን ላንሳ። ማለት አንዳንድ የተደበላለቁ ነገሮች ስላሉ እነሱን ግልጽ ማድረግ ጥሩ ስለሆነ ማለት ነው። ዶክተር ዮናስ ደጋግመው አፓርታይድ የሚሉት ነገር አለ፣ ደጋግመው ቲፒኤልኤፍ የሚሉት ነገር አለ። አሁን ትግራይ ላይ ያለው በህዝብ የተመረጠ 2.7 ሚሊዮን ህዝብ የመረጠው ህጋዊ መንግስት ነው ትግራይ ውስጥ ያለው። ያ ህጋዊ መንግስት ህወሓትም ይዘዋል፣ ሌሎች ፓርቲም ይዘዋል፣ ነን ፓርቲዚያን የሆኑ ሰዎችም ይዘዋል። ምሁራን አለው፣ ሌላም አለው። ይህንን የያዘ አካል ነው አሁን መንግስት ሆኖ ትግራይ ውስጥ ጥያቄዎቹን እያቀረበ ያለው። ከዚህ ጋር ተያይዞ መለሳለሁ። አፓርታይድ ያሉት ትንሽ ግር ስላለኝ ነው። አፓርታይድ እንደሚያውቁት ዶክተር ዮናስ በደቡብ አፍሪካ ጥቁሮች መሬታቸውን እንዳይጠቀሙ፣ ጥቁሮች በሀገራቸው በሰላም እንዳይኖሩ፣ ነጮቹ መጥተው እነሱን አላስኖር አላስቀምጥ ያሉበት አሰራር ነው። እነሱን እንደ ሰው ያልቆጠሩበት አሰራር ነው አፓርታይድ እንደሚያውቁት። አሁን የትግራይ ህዝብ ያለው በቦታው ነው፣ ትግራይ ውስጥ ነው። ትግራይ ውስጥ ገብቶ አላስኖር አላስቀምጥ እያለ ያለው የመስፋፋትና የመውረር አባዜ የተጠናወተው ኃይል ነው። ኢትዮጵያ አንድ ካልሆነች በስተቀር ማንነት አታንሱብኝ፣ አንድ ኢትዮጵያ ካልሆነች በስተቀር ብሎ የሚያስብ የአህዳዊነት አባዜ የተጠናወተው ኃይል ነው ትግራይ ውስጥ መጥቶ ጦርነት የከፈተው። አፓርታይድ ልንል ከሆነ ያ አካል ነው አፓርታይድ እየሰራ ነው ልንል የሚገባው እንጂ ትግራይ በቀየው በቦታው አገሬን ላስተዳደር ስራዬን ልስራ ህዝቤን ላስተዳደር ነው ያለው። ሌላ ያለው ነገር አልነበረም። ይህንን ተቃውሞ የመጣን ኃይል ነው ጦርነት የከፈተው። በሚመለስበት አኳኋን ደግሞ እየተመለሰ ነው። አሁን እየቀረቡ ያሉት ነገሮች ትግራይ ውስጥ የተቀመጡት ቅድመ ሁኔታዎች ዶክተር ዮናስ በግልጽ አስቀምጠዋል። የሰላም ሳይሆን የጦርነት ጥሪ ነው፣ ሊፈታም አይችልም የሚል ከኢትዮጵያ ኤሊቶች ወይም ደግሞ ኢትዮጵያ እየመራ ካለው ኃይል ጋር ለመስማማት በጣም ከባድ የሚያደርገው አሉላ እንደዚህ አይነት ነገሮች ናቸው። አሁን እያቀረብን ያለ ነው ምንድን ነው? ትግራይ ውስጥ በጉልበት የተያዘ መሬት አለ፣ ወራሪ ኃይል አለ፣ ያ ወራሪ ኃይል ወደ ቦታው ይመለስ ነው እያልን ያለ ነው። አሁን ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው? በምን ሂሳብ ነው ሊፈታ የማይችለው? እኛ ብቻ አይደለንም፣ ዓለም አቀፉ ማህበረሰብ በሙሉ ይህንን ጥሪ ያስተላለፈ ነው። ይህንን ጥሪ ከማስተላለፍ የተቆጠበው አንዱ አካል የአማራ ልሂቅ ብቻ ነው፣ የአማራ አመራር ብቻ ነው ይህንን ያላለው እንጂ ጠቅላይ ሚኒስትሩ ራሳቸው እኮ ኤርትራ ገብተዋል ይወጣል ብሏል። ይህንን ነው እኛ እያነሳን ያለነው። ይሄ ጦርነት ከተባለ ምንድን ነው ታዲያ ሰላም ሊሆን የሚችለው? ምንስ ነው ታዲያ ልንፈታ የምንችለው? ትግራይ ውስጥ 5.5 ሚሊዮን ህዝብ ሆን ተብሎ እህል እንዳይደርሰው ተከልክሏል፣ በረሃብ ላይ ነው። ዩኤስኤድ እንዳወጣው ዩኤንኤችአር እንዳወጣው አይታችሁታል። ወደ 900,000 የሚሆን ህዝብ የትግራይ እህል በረሃብ አለንጋ እየተገረፈ ነው። ፋሚን ብለው ነው እነሱ ካተጎራይዝ ያደረጉት፣ በእነሱ አጠራር ደረጃ 5 የደረሰ ማለት ነው። ለዚህ ህዝብ እህል እንዳይደርስ አድርጋችኋልና መንገድ ክፈቱ የሚል ጥሪ ነው ያቀረብነው። ይሄ በምን ሂሳብ ነው ጦርነት ሊሆን የሚችለው? በምን ሂሳብስ ነው አይፈታም ተብሎ ሊወሰድ የሚችለው? ይህንን ካልፈታ ምንድን ነው ልንፈታ የምንችለው? የትግራይን ሁኔታ በተመለከተ የትግራይን ኢሹስ በተመለከተ መጀመሪያውኑ ኢትዮጵያና ኤርትራ ሰላም አውርደዋል ተብሎ ከተነገረበት ጊዜ ጀምሮ ሰኔ 2018 የትግራይ አመራር ግልጽ የሆነ ነገር እያስቀመጠ ነበር። ሰላም ሊመጣ ከሆነ መሬት ላይ ካለው አካል በደንብ መነጋገር ግልጽ መደረግ መቻል አለበት እየተባለ
መልካም
ዶክተር አብይ ሻትል ያደርጉ ነበር ከአዲስ አበባ ወደ አስመራ። ውጭ ጉዳይ ያውቀው፣ የትግራይ መስተዳድር ያውቀው፣ የአፋር መስተዳድር ያውቀው። እዛ መሬት ላይ ያለው የትግራይ ህዝብ ነው ገፈቱን እየቀመሰ ያለው፣ የአፋር ህዝብ ነው ገፈቱን እየቀመሰ ያለው። ይህንን አስተዳደር ሳይማከር በምን ሂሳብ ነው እሳቸው ሰላም ሊያደርጉ የሚችሉት? አሁንም እንደዚህ አይነት ነገሮች ሲመጡ ሰላም ሊመጣ ከሆነ መሬት ላይ ካለው አካል መነጋገር አለብህ ነው እያልን ያለ ነው። ይሄ ጦርነት ከተባለ ምንድን ነው ሰላም ልንል የምንችለው?
መልካም፣ ብዙ ደቂቃዎች አልፏል። አቶ ዮሐንስ ተራውን ለሌላ ሰው መስጠት አለብኝ። ምናልባት ሌላ ተጨማሪ ጥያቄ ሳላቀርብ ዶክተር ዮናስ
በጣም አዝናለሁኝ። አቶ ዮሐንስ አሁን በሞላ ነገሮቹን ዲስቶርት እያደረጉ ነው ያቀረቧቸው። በመጀመሪያ ደረጃ ትግራይን በኢንተርናሽናል ሪሌሽንስ ራሷ ብቻ ነች የምትፈታው የሚለው እኛንም ደምሩን አይደለም ያላቸው። ፕሪኮንዲሽኑ ላይ ሶሊ በብቸኝነት ትግራይን የሚመለከት የኢንተርናሽናል አፌር በትግራይ መንግስት ነው የሚካሄደው ነው ያላቸው። ይሄ የትም ሶቨሬን አገር ውስጥ ተደርጎ አያውቅም የትም። ሶ ይሄ የጦርነት ጥሪ አይደለም፣ ወይንም ደግሞ ሰላም እንዳይመጣ ሰላም ያመጣል ብላችሁ የምትገምቱ ከሆነ አለመረዳትን የሚያሳይ ይመስለኛል። በመጀመሪያ በሁለተኛ ደረጃ አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይንም ደግሞ የጎሳ አካባቢ ካሉት ከሌሎቹ የተለየ የፖለቲካ ፕሪቪሌጅ የህግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው። ያን ደግሞ በጉልበት ለመያዝ ሲሞክር ነው። ቲፒኤልኤፍ ለ27 ዓመት ያደረገው ያንን ነው። ፓርላማ ውስጥ ከሶማሌ ያነሰ ህዝብ እያለው ከሶማሌ 40% በላይ ሲወስድ ይሄ አፓርታይድ ነው። ከዛ ውጭ ምንም ልትለው አትችልም። በመንግስቱ አስተዳደርም ውስጥ 6% ህዝብን የሚወክል 25% ዲሲሽን ማግኘት ማለት ይህም አፓርታይድ ነው ባይ ኒ ዴፊኒሽን። በሶስተኛ ደረጃ ደግሞ በአንድ በኩል ህዝቡ መርጦታል የትግራይ ህዝብ የህዝብ ተወካይ ነው ትላላችሁ፣ በሌላ በኩል ደግሞ እዚህ ፕሪኮንዲሽን ብላችሁ ያወጣችሁት ላይ ኢትዮጵያ ውስጥ ያለው መንግስት ሌጂትሜት ስላልሆነ ብላችሁ አውጥታችኋል። የሴፕቴምበር 25 ጊዜ ስላለፈ ሌጂትሜት አይደለም እሱ የሚያደርገው ነገር ምንም አይነት ዲሲሽን ለኛ አይሰራም ትላላችሁ። ዞር ብላችሁ ደግሞ እህል አላከልንም ትላላችሁ። መንግስት ካልሆነ እንዴት አድርጎ ነው እህል የሚልክላችሁ? እዚህ ውስጥ ያለው ፕሪኮንዲሽኖች በሞላ የኢትዮጵያ መንግስት ሊፈጽማቸው የማይችሉ ናቸው። ለዛም ነው የሰላም ሳይሆን የጦርነት ነው ያለው። በሁለተኛ ደረጃ ደግሞ
መልካም
ኦኬ ላቁም
ባጭሩ
አንድ ነጥብ ነበረችኝ ለመጨረስ እድል ከሰጣኝ።
እሺ ይጨርሱ ዶክተር ዮናስ ባጭሩ
ግማሽ ደቂቃ። የኢትዮጵያም ህዝብ ይሁን የትግራይ ህዝብ ወደፊት መሄድ ካለበት አንደኛ አላቶ ዮሐንስ ስንት ፐርሰንቱን የትግራይ መንግስት ቲፒኤልኤፍ እንደያዘ እኔ መንገር የሚኖርብኝ አይመስለኝም። በአሁኑ ጊዜ የትግራይ ህዝብ ብዙ ችግር ደርሶበታል ትላላችሁ። ለዚህ ሁሉ ችግር መነሻ የሆናችሁ እናንተ ናችሁ። ሰላም በሚመጣበት ጊዜ አብረን መንግስት እናስተዳደር በተባላችሁበት ጊዜ እኛ ያልነው ካልሆነ በስተቀር ብላችሁ ወጣችሁት እናንተ ናችሁ። ታይም አፍተር ታይም ለኢትዮጵያም ህዝብ ለትግራይም ህዝብ በጣም ችግር የሆነ መንግስት የፈጠራችሁት እናንተ ናችሁ። ይሄ የትግራይ ልሂቃን ተው ብሎ መናገር መቻል አለበት። የፈለጋችሁትን ኢሜጅ አሁን ማድረግ ትችላላችሁ፣ ግን እናንተም ህዝቡም ሰፈር አድርጓል። የነገ ኤርትራን ገባለን ከነጎዲያ ማራን ይዘን የፈለግነው እናገኛለን የሚለው ፊክሽን ለፐብሊክ ሪሌሽንስ ውጪ ሌላ ምንም ክብደት የለውም።
መልካም ዶክተር በርሄ።
ኦኬ፣ እኔ አንድ ነጥብ ማለት የምፈልገው አቶ ዮሐንስ ቅድም ያነሳው መሬት ላይ ያሉት እዛው የሀገሩ ሰዎች እነሱ መጠየቅ አለባቸው የሚለው አንደኛ፣ ህጉ እንደዛ አይደለም የሚሰራው፣ ስምምነቱም እንደሱ አይደለም የሚለው። በስምምነቱ ላይ የሰፈረው ምንድን ነው? የአልጀር ስምምነት ማለት ነው። ድንበሩ በአንዳንድ ታሪካዊ ቦታዎች ለምሳሌ መቃብር እንበል ወይ ቤተክርስቲያን ወይ እነዚህ አቋርጦ በሚሄድበት ጊዜ አንዱ የሚመለከተው አካል ለሌላው ወይ ለኮሚሽኑ ይህን ጥያቄ ያቀርብና እስከ ተወሰነ ሜትር ድረስ ረጅም አይደለም ያንን ቦታ እንዳይቆረጥ ማለፍ ይቻላል። ኢናበወድ ዞሮ እንዲሄድ ማድረግ ይቻላል። መስመሩን ለማስመር በሚዘጋጅበት ወይም በሚሄዱበት ጊዜ ግን ይሄ ኢንፕሪንሲፕል የዛ አካባቢ ሰዎች እነሱ ተሰብስበው ነው ወዴት መሄድ መሆን ትፈልጋላችሁ ተብለው መጠየቅ አለባቸው። እንዲህ ነው የሚባለው በሱ አይደለም የሚሰራው የኢንተርናሽናል ህግ። ስምምነቱም ሁለቱ ሀገሮች የተፈራረሙበት እንደሱ አይደለም የሚለው። ይሄ የተባለው አንዳንድ ታሪካዊ አካባቢዎችን ላለመቁረጥና ላለማበላሸት የሚደረግ እርምጃ ግን ድንበሩን ከማስመር ጋር አብሮ የሚሄድ ነገርና በፕሮቪዥን ውስጥ የነበረ ነገር ነው። ይሄ ሊሆን ያልቻለበት ምክንያት ምንድን ነው? በዛን ጊዜ መንግስት ይመሩ የነበሩት የህወሓት ሰዎች ይሄ ነገር እንዲደረግ ስላልፈለጉ። ምክንያቱም ኤርትራ አላማው በጣም የታወቀ ነው። ኤርትራ የቀጥታ ጦርነት ባይሆንም ይሄ ቀዝቃዛ አይነት ጦርነት ወይ ደግሞ ኖ ወር ኖ ፒስ የሚሉት አይነት ሆኖ ልጆቿ ወጣቶቹ ከውትድርና እንዳይሰናበቱ ለማድረግ ከዛ በኋላ በብስጭትና በተለያየ ምክንያት ደግሞ ስደትና እንትን እንዲያመሩ ማድረግ፣ ኢኮኖሚዋ እንዲቆረቁዝ ማድረግ፣ መጨረሻ ላይ ደግሞ ኦፍኮርስ ያላቸውን ኃይል ተጠቅመው የአሜሪካን ነው ትልቁ ቦስ በአሜሪካ ተጠቅመው የኢንተርናሽናል አይዞሌሽን በዩናይትድ ኔሽንስ በአፍሪካ ድርጅት በሁሉም ኤርትራ እንደ ፓራያ ስቴት እንትን አድርገው አይዞሌት አድርገው ኤርትራን ማጥቃትና መጨረሻ ላይ ኤርትራ ተዳክማ እንድትንኮታኮት እንድትወድቅና የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህር እንዲይዙና ያኔ ታላቋ ትግራይ ለማወጅ የተዘጋጀ ነገር ነው። This is part of that overall grandiose የሆነ ስትራቴጂ። እንዲህ ዝም ብሎ የሆነ ነገር አይደለም፣ በቀላሉ የሚታይ ነገር አይደለም። አሁንም ተመልሰው ወደዛ የሚሄዱ ከሆነ እንግዲህ እናያዋለን።
መልካም።
ትንሽ ልበል እዛ ላይ ያሉላ
እድል ሰጥታለሁ። አሁን ለዶክተር በርሄ ማነሳው ተከታይ ጥያቄ አለን፣ ወደ እርስዎ ነው የምመጣው ከእሳቸው በኋላ። ዶክተር በርሄ አሁንም በሰጡት ምላሽ ላይ የዓለም አቀፍ ተጽዕኖን የተመለከተ ነገር አንስተዋል። ቀደም ሲልም የዩናይት ስቴትስ ውጭ ጉዳይ ሚኒስትር ብሊንከንን አስተያየት ሲጠቅሱ ተቀባይነት እንደሌለው የእነሱን ተጽዕኖ አላግባብነት ተናግረዋል። የእርስዎን አስተያየት የሚስማማ የሚመስል ጠቅላይ ሚኒስትሩም የውጭ ጣልቃ ገብነትን የተመለከተ ለሁኔታዎች አለመመቻቸት አስተዋጽኦ ያደርጋል ያሉትን ዓለም አቀፍ ማህበረሰብ እና ዓለም አቀፍ መገናኛ ብዙሃንን የከሰሱበትን ድምፅ ስላሰማሁት እና ተከታይ ጥያቄ አነሳለሁ።
ባለፉት ጊዜዎች በጣም ብዙ ስራዎች ሰርተዋል። እዛ አካባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑን ምንጭነት ቀን ዓለም አቀፍ ሚዲያው እያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመላክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሂደ መዘገብ የተቸገረው ሚዲያ ከየት መጥቶ ነው አሁን እንደዚህ ድግስ ያሞቀው ብለን ማሰብ ይጠይቃል። ዋናው ጉዳይ ግን እኛ በተቀድረልን ቦይ አንሄድም።
ዶክተር በርሄ የጠቅላይ ሚኒስትር አስተያየት እንደተከታተሉት ለሀገሪቱ ፓርላማ በሰጡት ማብራሪያ ኢትዮጵያውያን ያቀረቡት ቢሆን ዓለም አቀፉ መገናኛ ብዙሃን ላይ ያላቸውን ጥርጣሬ ሆን ተብሎ የሚደረግ ተጽዕኖ መኖሩን ይገልጻሉ። በሌላ አስተያየታቸውም እንዲሁ የውጭ ጣልቃ ገብነትን ያነሳሉ። እርሶም ብለውታልና በሌሎችም በርካታ ቦታዎች ይሰማል። ለምንድን ነው የውጭው ተጽዕኖ እናንተ እንደምትሉት ወደ አንድ ሊያጋድል የቻለው? ምንድን ነው ፍላጎታቸው? የዓለም አቀፉ ማህበረሰብ በጠቅላላውም ባይሆን በዚህ እየተነሱ ያሉ የመገናኛ ብዙሃኑን ጨምሮ ለምን ሚዛን ያጣ ነገር ሊያቀርቡ ቻሉ? ምንድን ነው ምክንያቱ? እንደዛ ሊያስብሉ የሚያስችለው ምን ያገኛሉ? ከዚህ
የዓለም ኢኮኖሚ ወይ የአፍሪካ ኢኮኖሚ የአካባቢ ኢኮኖሚ መቆጣጠር እሱ ነው አንድ እንትኑ። ታሪክ ተመልሰን ብናየው ኢራን ብናይ ለምሳሌ የኢራን መሪ የነበረው በ1952 ነው 54 የብሪች ፔትሮሊየም ነው የሼል እንትኑ የነበረውን ናሽናላይዝ ሲያደርግ ከስልጣን አባረሩት። ሻህ አመጡና ሪፕሌስ አደረጉት። ሉሙምባ አይተነዋል። ኮንጎ ውስጥ የዩኒየን ሚኒየር የነበረ ካምፓኒ ነው፣ የቤልጂያን ካምፓኒ መውረስ ሲጀምር እሱንም እንደ ውሻ በቃ አስቀጥጦ ነው ያስገደሉት። የትም ሀገር የትም በዓለም በሙሉ የሚደረገው ይሄ ነው። አፍሪካ እኮ ለስሙ ነው ነፃ የሚባለው እንጂ የፈረንሳይ ኮሎኒ የነበረው አሁንም የፈረንሳይ የኢኮኖሚ ኮሎኒ ነው። የእንግሊዞቹም እንደዚሁ ነው። ሌሎቹም ኮሎናሊዝድ ያልሆኑት እሱም ባላቸው ሌሎች ሀገሮች የተጫወቱባቸው ነው ያሉት። እና አፍሪካ ራሱን ችሎ መሄድ እንዳይችል ያለው ሚነራል ሀብት የአውሮፓና የአሜሪካ የምዕራቦች ኢኮኖሚ እንዲዳብር ለማድረግ እንዲቻል ህዝቡ መጨቆን አለበት እና ትልቁ ዓላማው ያው ነው፣ ኢኮኖሚውን ለመበዝበዝ ነው።
ዶክተር በርሄ ከእርሶ እንድርቅ አላረግኝም፣ ባጭሩ የሚመለስ ከታይ ጥያቄ ላንሳ። እነኚህ ክሶች ከጉዳዩ ወይንም ለህዝቡ ከሚጠቅመው ይልቅ የራሳቸው የሆኑ ምክንያቶች እንዳሏቸው ምሳሌ በማቅረብ ተከራክረዋል። ነገር ግን ከሚቀርቡት ክሶች ምክንያታዊ ሆነው ሊታዩ የሚችሉ የሉም ወይ?
ዓላማቸው እንግዲህ ከመጀመሪያውም ትክክል ስላልሆነ ለህዝቡ ወይም ለሀገሩ ጠቀሜታ ተብሎ የሚደረግ ስላልሆነ ጥሩ የሆነ ወቀሳ ወይም ምክር ሳንክሽን እያመጡ ምን ያሉ አገሮችን ለመጉዳትና ለማቆርቆር ስለሆነ የሚሄዱት ተቀባይነት የለውም፣ ክሬዲቢሊቲ የላቸውም። እነዚህ በጣም መጥፎ የሆኑት ሞስት ኖቶሪየስ የሆኑት ዲክቴተሮች በዓለም በእነሱ ተደግፈው በእነሱ እንክብካቤና ፕሮቴክሽን ይሄዳሉ። ሌሎች ደግሞ ምንም አይነት ሊበራል እንትን ቢሆኑም የእነሱ ጥቅም ወይ የኢኮኖሚ ጥቅም የማያስከብሩ እስከሆነ ድረስ ይጠፋሉ። እና ይሄ በግልጽ የሚታይ ነገር እኮ ነው።
መልካም፣ ወደ አቶ ዮሐንስ መሄድ አለብኝ። ግን ይሄ ጥያቄ አግባብ የሚሆነው ዶክተር ዮናስ ለእርሶ ነው። የኢትዮጵያን መንግስት ፍላጎት ወይም ጥቅም የሚመለከቱ ጥያቄዎች ላይ ቀደም ብሎ ጠቅላይ ሚኒስትር አብይን እንደሰሟቸው መገናኛ ብዙሀኑን አማረዋል። የውጭ ኃይሎች ያሏቸውን ስም ያልጠቀሷቸውንም ጨምሮ ሆን ተብሎ የሚደረግ የተቀነባበረ ተጽዕኖ እንዳለ ተናግረዋል። ነገር ግን በሁለቱና ወይም በሶስት ወገኖች ለሚደረገው ለዚህ ግጭት ለምንድን ነው ምክንያት የሚጠቀሱ አንዳንድ አገሮችን ከሌላ ምክንያት ጋር እያይዘው ማቅረብ ይቻል ይሆናል የተነሱ ስላሉ፣ ከዚያ ውጭ ግን ለምንድን ነው ተጽዕኖ ማድረግ ያስፈለጋቸው ወይንም ተጽዕኖ የሚያደርጉት ለምንድን ነው? በእርግጥ ተጨባጭ ተጠያቂ የሚያደርጉ ስህተቶች ወይም ጥፋቶች ኃላፊነት የሚወሰድባቸው የሉም ወይ? ከሁሉም በላይ ደግሞ የዓለም መገናኛ ብዙሀን በኢትዮጵያ ላይ በኤርትራ ላይ ተጽዕኖ የሚያደርግ የተዛባ መረጃ ለማቅረብ ፈለጉ ጠቅላይ ሚኒስትሩ እንደሚሉት አቅርበው ከሆነ አቶ ዮሐንስ በአጭሩ የሚመልሱት ጥያቄ ላስከትል። ዶክተር በርሄንና ዶክተር ዮናስን ጠይቄያለሁ። የህወሓት ኃይሎችስ የሚጠየቁባቸው በዚህ በግጭቱ ሂደትም ሆነ ከዚያ በፊት በነበረው ኃላፊነት የሚወስዱበት ጉዳይ የለም ወይ? ሌሎቹ ኃላፊነት መውሰድ እንዳለባቸው ገልጸዋል። በእርሶስ በኩል የሚቀበሉት የህወሓት ኃይሎች ሊጠየቁ ይገባል የሚሉት ነገር አለ? አድማጮች፣ ክርክሩ አልተቋጨም። ቀሪውን በመጪው ፕሮግራማችን እናቀርባለን። ሙሉውን ክርክራቸውንም በድረ ገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን የክርክሩን ተሳታፊዎች እንግዶችን ዶክተር ዮናስ ብሩን፣ ዶክተር በርሄ ሀብተ ጊዮርጊስንና አቶ ዮሐንስ አብርሃን ለተሳትፏቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በመግቢያ ጠቆም እንዳደረግኩት ለምሽቱ የክረምቱን ወራትና ሰሞኑን በዓለም መድረክ የብዙዎችን ትኩረት ስቦ የሰነበተውን የአባይን ጉዳይ ያጣመረ ግጥም እንዲሁም የአባይ መነሻ መሆኗ ስለተነገረላት ሰከላ ስለተባለች ትንሽ ምንጭ አንድ እንግዳው የሚተርኩበትን ይዞ ቀርቧል።
በጋው አልፎ ባጭር ክረምት ተተክቶ የጭፈናው ጊዜ ሐምሌ ነሐሴ ብቶ የነጭ የጥቁር ደመና ጉቶ በሰማይ ላይ ዳር እስከ ዳር ተንሰራፍቶ ምድር ዘር ጠግቦ በቡቃያው ገበሬ ረክቶ መብረቅ በርቆ ነጎድጓድ ነግዶ በረዶ የቀላቀለ እጅግ ከባድ ዶፍ ወርዶ ሸለቆዎች ዱቲ ሲሉ በያለበት ግብር ሲከፍሉ ለያካባቢው ጅረት ተግ ብሎ ዝናሙ አባርቶ ህዋው ፈገግታ አሳይቶ የአባይ ወንዝ ይሸርታል ይኩረፈረፋል አርከበሩ ይናወጣል ነጭ አረፋ ይደፍቃል ድንገት ደራሽ እየደበላለቀው ሲወርድ ቋጥኙ ዛፉ ሲርበደበት ሲያስተጋባ የወዲያና የወዲህ ጋራ ሲያጓራ እንደ አንበሳ አውራ የገደል ማሚቶ ላንቃ ሲከፈት ቁጥቋጦው ዛፉ ሲርበተበት የድንገት ደራሹን ጉልበት ማመን ያቅታል ባይን ካላዩት አቤ
ስራችን ጀምር መጀመሪያ ከነበርንበት ሆቴል ወጥተን በጠዋት የዘመት ነው ወደ ሰከላ ወደ ምትባል በትሊሊ በኩል መጣጠፈ በትሊሊ በኩል ተጣጥፈን ወደ ገባንና ትንሽ ገጠር ነች በመኪናችንም የገጠር መኪና ስለነበረ ገባን እና እዛ ገብተን ያገኘነው እኔ አባይን ትልቁን አባይ ያንን ጣና ውስጥ ያለውንና ትልቁን የተሻገርን የምንመጣው ነው አባይ ነው እንጂ የምጠብቀው እዛ ስንሄድ እቺ በየገጠሩ እየተወለድንበት ባለ ሀገር ውስጥ ያለች ምንጭ አለች ጠበል በዛፍ የተከበበች ትንሽ ምንጭ ነች እዛች ምንጭ ውስጥ ይሄ ነው የአባይ መነሻ
የኢትዮጵያ ቴሌቪዥን ምስል ቀራጭ ካሜራማን ኤልያስ ብሩ ስለ አባይ ከዚህ ቀደም ካጫወተኝ ይወሰድኩት ነው። አባይ ጢቅ ጢም ብሎ ሲሞላ ወሰኑን አልፎ ሳር ቅጠሉን ሲበላ ሲያብጥ ሲንጠረበብ ሲድበለበል ቋጥኝ ኮረብታ ሲያህል ፈረሰኛው ሽቅብ ሲዘል ጉብ ጉብ ሲል ጉብ ጉብ ሲል አካባቢውን አጥለቅልቆ ሲርመሰመስ በመንገዱ ላይ ያጋጠመውን ሲደመስስ ጥርስ ያለው ፍጡር ይመስላል አባይ ሲሞላ ሰውና ከብቱን ገነት አጥሎ ሲበላ ያለው ይመስል ምሳር መጥረቢያ ስለት መጋዝ ግንዱን ገንድሶ ዋርካ ሸለቆውን ከነ ህይወቱ ሲያግዝ አይ ትንግርት
አባይን ፈለግ እየተከተልን ከዚህ ከደጋው አገር የሚመጣውን ወንዝ እንዴት እየተቀላቀለ እንዴት እየዳበረ እንዴት እየሰፋ እንደመጣ ትልቅ ወንዝ እየሆነ እንደመጣና አንዳንድ ቦታማ ስንደርስ ዛፍም ይዞ ይመጣል የውሃው መልክ እየተለወጠ ይሄዳል አንዱ ቦታ ስታየው ድፍርስ ነው ልክ ጭቃው ነው የሚሄደው አንዱ ቦታ ደግሞ ስትሄድ ጭራሮ ምኑም አብሮ ነው የሚሄደው አንደሞ አልፎ ነው እንደሞ ስለ እንደሞ ኩልል ያለ ነገር አለ ብዙ ነገር ነው ያየን ምን ሄደው በዛ ወንዙ ደግሞ ያምልኮ ነገር አለ ዶሮ ታርዶ ሲጠበስ እንደርሳለን አንዱ ጋ ያል ወዴት ሄድን ይሄንን መንገድ ሰራን ጨርስና እንደገና ተመልሰን ወደ ፒኮሎ አባይ መጣ
ያባይ ፏፏቴ ከላይ ወደ ታች ሲወርድ የመጣያው ወለል ሲያረግድ ሲፈጠፈጥ ደፈርሻ ጢስ እንደ ደጋጉም ሲርመሰመስ ወደ ላይ ሲዘል እንዳልተገራ ፈረስ እሳት አልባ ጢስ ሲተን ሲበን አካባቢውን በጉም ሲሸፍን ሲገለባበጥ ሲተረማመስ ሲደነፋ ቦረወር መሰል ጉሽ ሲተፋ ሲያውት ቢውሉ የማይሰለች ድንቅ ትርኢት የጊዮን አርማ ጢስሳት 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 አባይ በኩር አፍላጋት። አድማጮቼ ይህን ግጥም የወሰድኩት አምባሳደር አይምሮ እንድማገኘው ገመድ በር በተሰኘው መጽሐፋቸው ላይ ካሰፈሩት ውስጥ ነው። አምባሳደርን ስለ ድንቅ ግጥማቸው አመሰግናለሁ። ቸር ይጠመን።
እግዚአብሔር ለዝግጅቱ አመሰግናለሁ። አሁን ወደ ስርጭታችን ማገባደጃ ከማምራታችን አስቀድሞ የሳምንቷን የራዲዮ መጽሔት ማስታወሻ እናስከትል። የማይነጣጠሉ ይመስላሉ ጊዜና ትዝታ፣ አንዱ በሌላው ውስጥ የሚገለጥ ወይም የሚሰራም ይመስላል። ዛሬ ላይ የሚሆነው ለነገ ነው። ታዲያ ባለንበት እንግዳ ነገሮች በዙ በሚመስሉበት በዚህ እንግዳ ጊዜ ውስጥ ስለ ጊዜ ስለ ራሱ የምናስብበት ወይም የጊዜን ፍጥነት የምንለካበት እርሱ ከሆነው በላይ በእኛ ላይ የሚፈጥረውን ስሜት የሚወስነውም ይመስላል። የእድሜያችንን ግስጋሴ ምናልባትም የመኖራችንን ትርጓሜና ዋጋ የሚጨምርም ሊሆን ይችላል። ዘመን በተቆጠረና ጊዜ ባለፈ መጠን በእጅጉ ከሚያስደምሙ ነገሮች አንዱ ስለ ጊዜ ስለ ራሱ የሚኖረን ግንዛቤ ያንኑ ያህል መለወጡ ነው። በልጅነት ቀኑ መሽቶ የገድበን እንጂ ጊዜ እስከ ዝንተ ዓለም ተለጥጦ ማለቂያ የሌለው ረጅም መንገድ ሆኖ ይሰማናል። ሳምንት እንደ ዓመት፣ ዓመትም እንደ ዕድሜ ልክ ሆኖ ሊሰማን ይችላል። ዕድሜያችን እየጨመረ ሲሄድ ግን ዜማው ይቀየርና ጊዜ የከነፈ መስሎ መሰማት ይጀምራል። እርግጥ መቼም ቢሆን በአድካሚ ሥራ ተውጠን የዋልን ዕለት ቀኑ አላልቅ ብሎ ጊዜው በእጅጉ ረዝሞ መሰማቱ አይቀር ይሆናል። የኑሮ ቀንበር ውሎና የየዕለት ሥራችንን ከሕይወት ሲያመሳስልና የቤተሰብና የማኅበረሰብ ኃላፊነትም እንደፈቀዱት በየዕለቱ የምናዘወትራቸውን ነገሮች ተመሳሳይ ማድረግ ከሚጀምሩበት የዕድሜ እርከን ላይ ደርሰን ድንገት ቀና ስንል እንደ መስኮ አጥኚዎችም ትንታኔ ዓመታት በቅጽበት ውልብ ያሉ አስርታትም በቆይታ ያፈተለኩ መስሎ ሊሰማን ይችላል። እረ ለመሆኑ ጊዜ የሚያሳድርብን ይህ በእድሜ ውስጥ በእጅጉ የተራራቀ የሚመስል ስሜት ምስጢሩ ምን ይሆን የሚል ጥያቄ ማጫሩ አይቀር ይሆናል። በዚያ በአፍላ ዕድሜ ጊዜ የማያልቅና የማያልፍ መምሰሉ መልከ ብዙ ገጥመኞች በተሞላበት የወጣትነት ዕድሜም የብርካታቸውን ያህል በአንጎላችን ውስጥ አትመው የሚያልፉት ትውስታ ያን ሁሉ ማድረግ የቻለ ረዥም ጊዜ እንደነበር እንዲሰማን ሲያደርግ፣ በጉልምስናው ዕድሜ ደግሞ ሳያዩት ብስ ማለቱ እንደ ጥናቶቹ ምልከታ በየዕለቱ ደጋግመን የምንሰራቸው ነገሮች ብርካቴና መመሳሰል የከሰተው በአጭሩም ድግግሞሽ ያቀለመው መረዳት ነው የሚል ነው። እናም አንጎላችን እነኛን የድግግሞሽ ክንውኖች በሙሉ ጠቅልሎ እንደ አንድ ነጠላ ትውስታ ይመዘግባቸዋል። በቀናችን ውስጥ አንዳች የተለየ የሚሰኝ ነገር ካልተከሰተም አንጎል የሚዘግበው ነገር አያገኝም። በውጤቱም ጊዜያችንን በገዛ ዘይቤው አሳጥሮ ያለ ፍጥነቱ የከነፈ ያስመስለዋል። የሆነስ ሆኖ ሳንፈልግ የሚከንፍብንን ጊዜ ማድረግ ዝግ ብሎ አይተናጣጥመው እንዳለፈ እንዲሰማን ማድረግ ይቻል ይሆን? በቀጣዩ ፕሮግራማችን በቀጠሮ ስንገናኝ እንጨዋወታለን። ያችን የፈቀደው ይሄንኑ ያህል ብቻ ይመስላል። ጀምር ያደረግነውን የመጽሔት ማስታወሻና ቀሪ ሁለት ዝግጅቶች በሳምንት ውስጥ ባሉ ፕሮግራሞቻችን እናቀርባለን። ውድ የራዲዮ መጽሔት አድማጮች፣ ዝግጅቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዩ ዙሪያ እንደ ወትሮው ሁሉ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ የጋበዝኩ የዛሬውን በዚሁ ልቋጭ ነው። ኢሜይል አድራሻችንን ለማስታወስ horn@voanews.com ነው። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉ፣ ተሳተፉ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበት። ትዝታ በላቸውን በመጪው የራዲዮ መጽሔት ከረፍት መልስ ታገኟታላችሁ። አሁን ሰላም፣ ደህና ደሩ። Thank you.